ቮይስ ኦፍ አሜሪካ
ባለፈው ሰኔ 16 መስቀል አደባባይ ላይ የተፈጸመውን የቦምብ ጥቃት ያቀዱት የመሩትና በገንዘብ የደገፉት የኢትዮጵያ ብሔራዊ መረጃና ደህንነት የቀድሞ ኃላፊዎች ናቸው ሲሉ የሀገሪቱ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። በሽብር ወንጀል ተጠርጥረው ይያዙ በነበሩ ዜጎች ላይም ይኸው መንግስታዊ አካል አሰቃቂ ሲሉ የፈረጇቸውን የምርመራ ድርጊቶች ይፈጽም እንደነበረ ጠቅላይ አቃቤ ሕጉ ተናግረዋል። መለስካቸው አመሃ ጋዜጣዊ መግለጫውን ጠቅላይ አቃቤ ሕጉ የሰጡትን ተከታትሏል።
የኢትዮጵያው የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ያተኮሩባቸው በሁለት ዋና ዋና ጉዳዮች ላይ ነበረ። ሰብአዊ መብቶችን በመጣስ በተፈጸሙ ወንጀሎችና በሙስና ወንጀል በተፈጸሙ ድርጊቶች ዝርዝር ላይ ያተኮረ ነበር። በተለይ በሰብአዊ መብቶች የተፈጸሙ ወንጀሎችን የሚያነሱት ያለፉትን ለመውቀስ ሳይሆን ዛሬም በስልጣን ላይ ያሉትን ለማስጠንቀቅ ጭምር እንደሆነም ሚኒስትሩ ከወዲሁ አስገንዝበዋል። ይህ ብቻ አይደለም፣ ሰብአዊ መብቶችን በመጣስ የሚፈጸሙ ወንጀሎች ይርጋ የማያግዳቸው ምህረት ሆነ ይቅርታ የማይሰጥባቸው ወንጀሎች እንደሆኑም አሳስበዋል። ጠቅላይ አቃቢ ሕጉ መብቶችን ከመጣስ ወንጀሎች ጋር አያይዘው ሰኔ 16 ቀን 2010 ዓ.ም የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለመስጠት መስቀል አደባባይ ለሰልፍ በወጣበት ዕለት የተቃጣውን የቦምብ ጥቃት ነው። የፌዴራል ጠቅላይ አቃቢ ሕግ በአሁኑ ጊዜ ይህን ድርጊት ማን አቀነባበረው የሚለውን በምርመራ አጣርቻለሁ ብለዋል።
በዋናነት ወንጀሉ የተቀነባበረው በብሔራዊ መረጃና ደህንነት ኃላፊ የተቀነባበረ ወንጀል ነው። እዚህ በዋና መስሪያ ቤት ከሚገኝ የስራ ኃላፊ ጋር በመሆን ኬንያ ከምትገኝ ገነት ከምትባል ወይ ደግሞ ቶለሽ ከምትባል ተልእኮ ተሰጥቷል። እሷ ቦምቡ ሊወረውሩ የሚችሉትን ሰዎች በመመልመል እና ፋይናንስ በማድረግ ቦምቡ እንዲወረወር የተደረገበት ሁኔታ ነው ያለው። እነዚህን ወንጀል የፈጸሙት ከብሔር አንጻር ስናይ ኦሮሞ ናቸው። የተሰጣቸው ተልእኮም ሲታይ በኦሮሞ መፈጸሙ ጠቅላይ ሚኒስትሩ ኦሮሞ ስለሆነ ከተገደለም በኦሮሞ በመሆኑ በሀገሪቱ ውስጥ ሊያደርስ የሚችለውን ሂደት እና ጠቅላይ ሚኒስትሩ ኦሮሞ ሕዝብ ራሱ እንዳልተቀበለ ተደርጎ ይሄ ወንጀል መፈጸም እንዳለበት የሚል ተልእኮ እንደተሰጠና እንደተቀነባ ነበረ። እጃችን ላይ ያለው ማስረጃ ያመለክታል። የሰነድም እና ሌሎች ተጨማሪ እና የሰው ማስረጃዎችንም በዚህ መልኩ ያደራጀንበት ሁኔታ ነው ያለው።
የዚህ መስሪያ ቤት ወይም የብሔራዊ መረጃና ደህንነት መስሪያ ቤት ኃላፊዎችና የተጠረጠሩ ባለሙያዎች ላለፉት ዓመታት ሰብአዊ መብቶችን በጣሰ አኳኋን አያሌ የወንጀል ድርጊቶችን መፈጸማቸውንም ጠቅላይ አቃቤ ሕጉ ዘርዝረዋል። በተለይ በሽብር ድርጊት ተጠርጥረዋል የተባሉ ዜጎችን እንዴት ባለ ሁኔታ ይዟቸው እንደነበረም አስረድተዋል።
ወደ መደበኛው ስርዓት ከመያዛቸው በፊት በተለይ በብሔራዊ መረጃና ደህንነት አመራሮችና አባላት ወደ መደበኛው ፖሊስ ወይ ደግሞ ወደ መደበኛው ማቆያ ስፍራ ከመምጣታቸው በፊት በስውር እስር ቤት የማሰር በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በሕግ የማይታወቁ በሀገሪቱ በተለያዩ ቦታዎች የሚገኙ ናቸው። አዲስ አበባ ወደ 7 እና ከዛም በላይ የሚሆኑ በሌሎች ቦታዎችም ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እነዚህ ተጠርጣሪዎች በሕገ መንግስቱ ላይ በ48 ሰዓት ፍርድ ቤት መቅረብ እንዳለበት ሕገ መንግስቱ ይደነግጋል። ለምንድን ነው በድብቅ እስር ቤቶች የሚታሰሩ ካል፣ አንደኛው ወንጀሉን በድብደባ እንዲያምኑ ለማድረግ፣ ሁለተኛ እነዚህ የሚደበድቡ ሰዎች ከተጠያቂነት ለማምለጥ የሚደረግ ነው። እሱ ብቻም ሳይሆን ተጠርጣሪዎቹ ስለመታሰራቸው ማንኛውም አካል እንዳያውቅና በድብቅ የሚያዙበት ነው። ብዙውን ጊዜ በአምቡላንስ መኪና ነው የሚያዙት። ከተያዙም በኋላ አይናቸውን በማሰር ለረጅም ጊዜ የማቆየት ሁኔታ ነው ያለው።
ይህ አያያዝ ግን ከሀገሪቱ መደበኛ ሕጎች ያፈነገጠ ነው ሲሉም አቶ ብርሃኑ ጸጋዬ ያስታውሳሉ። አክለውም በዚህ አይነት አያያዝና የምርመራ ሂደት የተገደሉና የተሰወሩ ሰዎች እንዳሉም በጠቅላይ አቃቤ ሕግ ምርመራ የተደረሰበት እንደሆነ ገልጸዋል። በተለይ ታስረው ምርመራ ሲደረግባቸው የቆዩ ኢትዮጵያውያን የተቀበሉትን ከፍተኛ ስቃይም ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘርዝረዋል።
ፖሊስ ጣቢያም፣ በማረሚያ ቤትም፣ በስውር እስር ቤቶችም የተለያዩ የማሰቃየት ስራ ሲደረግባቸው የነበሩ ነው። የተወሰኑትን አለፍ አለፍ ብዬ ለማንሳት አካላቸውን በኤሌክትሪክ ሾክ የማድረግ ገልብጦና አንጠልጥሎ የመግረፍ፣ የብልትን ቆዳ በፒንሳ የመሳብ፣ ዛፍ ላይ ሰቅሎ መግረፍ፣ ለረጅም ጊዜ ፀሐይ እንዳይ ማድረግ ጫካ ውስጥ ራቁታቸውን ማሳደር ምግብና ውሃ መከልከል አንጋሎ አፍና አፍንጫቸው ላይ ፎጣና የመሳሰሉትን በመወተፍ የማስተቃየት ማፍንጫ ስክሪፕቶ በማስገባት ማስተቃየት መሳሰሉ ድርጊቶች የተፈጸመባቸው ዜጎች መኖራቸው ነው። ከፍተኛ ሙቀት ባለባቸው ቦታዎች በአገሪቱ ከፍተኛ ሙቀት ባለባቸው ቦታዎችም ረጅም ጊዜ ፀሐይ ውስጥ ማስቀመጥ ብልታቸው ላይ ውሃ ሞልቶ የማንጠልጠል ጥፍራቸውን የመንቀል በጦር መሳሪያ ሰደፍ የመምታትና በላያቸው ላይ መሳሪያ መተኮስ በከተማ ውጪና በታሰሩበት ቦታ ጉድጓድ በመቆፈር ጉድጓዱን እንዲያዩ በማድረግና የማስተቃየት ስራዎች አይናቸውንም ካሰሩ በኋላ ከከተማ በማውጣት ጫካ ውስጥ ይመጣል። ጫካ ውስጥ ይጣልም ራቁታቸውን በዛ መልኩ ይመጣል እና አልፎ አልፎ ከአውሬ ጋር የማሰር ድርጊቶች በእነዚህ ዜጎች ላይ ሲደረግ የነበረ ጉዳይ ነው።
የጉዳቱ መጠንና ሁኔታም በሰፊው ገልጸዋል።
ይሄ ተደርጎ እንግዲህ የደረሰው ጉዳት ያው እንደምናውቀው የመጀመሪያው ትልቁ ጉዳይ አካል ጉዳት የደረሰባቸው የስነ ልቦና እንዲሁም ደግሞ ኢኮኖሚካል ጉዳት የደረሰባቸው በተለይ ከአካል ጉዳት እግራቸው ላይ እጃቸው ላይ አይናቸው ላይ ጥርሳቸው ላይ ጉዳት የደረሰባቸው ዜጎች በምርመራ ያጣራንና እነዚህንም ሰዎች አግኝተን ያናገርንበት ሂደት ነው ያለው። እነሱ ስላሉ ብቻም ሳይሆን በሂደት በፍርድ ቤት የሚረጋገጠው ነው። ህክምና በፍርድ ቤት በፖሊስ ጣቢያ በተለያዩ መልኩ የተገኙ ሰነዶችና ሌሎች ይሄን ሊያመለክቱ የሚችሉ መረጃዎች የታዩበት ሂደት ነው ያለው። ቀድም ያላቸው ድርጊት ሲፈጸምባቸው ቀጣይ ዘር ለማፍራት ችግር ውስጥ የገቡ የተለያዩ ሰውነት ክፍላቸው ላይ በተለይ ደግሞ በእጃቸውና በእግራቸው ላይ ከፍተኛ ጠባሳና ስብራት የደረሰባቸው መኖሩን ያጣራንበት ሂደት ነው ያለው። ይህም ብቻም ሳይሆን በተለይ በወንዶችም ይሁን በሴቶች ላይ ተፈራርቆ የመድፈር ሙከራ በወንዶች ላይ ደግሞ የግብረ ሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። በተለይ በሀገራችን ውስጥ የሚሰሩ የፖለቲካ ስራዎችን ዘርን መሰረት ያደረጉ ጥቃቶች፣ ግጭቶች እንዲፈጠሩ የማድረግ ስራ በእነዚህ አካላት የተደረጉበት ነው።
አቶ ብርሃኑ እንዳብራሩት የወንጀል ድርጊቱ የተፈጸመው ተጠርጥረው በተያዙ ዜጎች ብቻ ላይ አልነበረም። የተጠርጣሪ ቤተሰቦችም ባልዋሉበት ባልተጠረጠሩበት አበሳ ፍዳቸውን አይተዋል። ከተከራዩበት ቤት እንዲወጡ ተገደዋል። ማህበራዊ አገልግሎቶችን ተነፍገዋል። የተጠርጣሪ ቤተሰቦች በመሆናቸው ብቻ። አስገራሚውና አስደንጋጩ ጉዳይ ደግሞ የወንጀል ድርጊቱ ስርዓታዊ ይዞታ እንዲኖረው ሲደረግ መቆየቱ ነው።
እንግዲህ እነዚህ በግድያ በድብደባና በተለያዩ መንገድ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች ሲፈጸሙ በተለይ በብሔራዊ መረጃ ከፍተኛ አመራሮች እንደ አሰራር ሆኖ የቀጠለበትና የተገመገሙ ተጨማሪ አቅጣጫዎች ሲሰጡ እንደነበሩ የሰበሰብናቸው መረጃዎችና ይህንን ስራ ሲሰሩ የነበሩ ፖሊሶች እና ባለሙያዎች በምርመራ ሂደት ውስጥ አካተን ያየንበት ሁኔታ ነው ያለው። ተጠርጣሪዎቹ እንደተያዙ በተለይ ከፖለቲካና ከሌሎች ጉዳዮች ጋር ተያያዥነት ያላቸው የተቋሙ ኃላፊዎች ኮሚኒኬት ተደርጎ ተቋሙ ኃላፊዎች በሚሰጠው አቅጣጫ ይህ ስራ ሲሰራ የነበረ መሆኑን ያየንበት ሁኔታ ነው ያለው ማለት ነው።
አቶ ብርሃኑ ጸጋይ እንዳብራሩት ከሆነ እስከ ዛሬ ድረስ በተለያዩ ወንጀሎች የተጠረጠሩትን በቁጥጥር ስር ከመዋላቸው በፊት መስሪያ ቤታቸው ማስረጃ ሲያሰባስብባቸው መቆየቱንና ከዚህ በፊት የተለመደውን አስሮ የመመርመርን አሰራር ለውጠዋል። በዛሬው ዕለትም ተጠርጥረው የተያዙት 63 ሰዎች ፍርድ ቤት መቅረባቸውን አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።